Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችን በርካታ የኢትዮጵያ ጉዳዮችን ይዟል። ኢትዮጵያ የኢንተርኔት ነጻነት የሌለባት ሀገር ተብላለች።
And then for those who are able to access the internet in Ethiopia, content is really limited.
ኢትዮጵያ ውስጥ የኢንተርኔት አገልግሎት ለማግኘት ለሚፈልግ ሰው ይዘቱ በጣም የተወሰነ ነው። ሳንሱር ወይም የቅድመ ምርመራ እጅጉን የሰፋ ነው። መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሃውስ የአፍሪካ ሪፖርት የጥናቱ ቡድን መሪ ማይ ትራንግ ናቸው። አርብ ህዳር 2 በ1998 ዘጠኝ ዓመተ ምህረት በድጋሚ የታሰረው የዞን 9 የኢንተርኔት አምደኛ በፍቃዱ ኃይሉ የታሰረውም ለአሜሪካ ድምፅ በሰጠው ቃለ ምልልስ ምክንያት መሆኑን እንደነገራቸው ጠበቃው አቶ አምሃ ተናገሩ።
ታስሮ በቅርቡ ከተፈታው አብርሃ ደስታ ጋር በመሆን ለአብያችሁ ቃል ኢንተርቪው የሰጠበት እንደሆነ ነው የነገረኝ። ቀኑ በትክክል መቼ እንደሆነ እኔም አላስታውሰውም፣ አልነገረኝም በእርግጥ።
የኢትዮ ምህዳር ዋና አዘጋጅ ጋዜጠኛ ጌታቸው ወርቁ አንድ ዓመት እስር ተፈረደበት።
እነ አቶ በቀለ ገርባ፣ እነ ሀብታሙ አያሌውና ዞን ዘጠኝን የተመለከተው የነ ሶሊያና ሽመልስ መዝገብን የተመለከቱ የፍርድ ቤት ዘገባዎች ይኖሩናል። ጊዜ ከበቃን ሁሉንም እናካፍላችኋለን። በእናንተ በኩል በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየታችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሃውስ የተባለው ዓለም አቀፍ ድርጅት የ2016 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነትን በመገደብ በአንደኛ ደረጃ ስትሆን ከ65 ሀገራት በአራተኛ ደረጃ ገዳቢ ሀገር ብሏታል። አድማጮች፣ ይህን ዜና በተመለከተ ቀጥለን በምናቀርበው ፕሮግራም ሰፋ ያለ ዝግጅት ይኖረናል። አቶ በቀለ ገርባን ጨምሮ በሽብር ወንጀል ክስ የተመሰረተባቸው ቸው 22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ጉዳይ በዝግ ችሎት እንዲታይ ፍርድ ቤቱ ጠየቀ። የተከሳሽ ጠበቆች ጥያቄው ኢ መንግስታዊ ነው ሲሉ ተቃወሙ። ባለፈው ሳምንት ሳይቀርቡ የቀሩት አምስቱ ተከሳሾች ዛሬ ቀርበዋል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቤ ሕግና በተለያዩ ፓርቲዎች አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በአቃቤ ሕግና በጦማሪያኑ በነ ሾሊያና ሽመልስ መካከል ባለው ክርክር ላይ ውሳኔ ሳይሰጥ ቀረ። በሁለቱም መዝገቦች ላይ ውሳኔ ለመስማት ሌላ ቀጠሮ ተይዟል። የሳምንታዊ ኢትዮ ምህዳር ጋዜጣ ዋና አዘጋጅ ለአንድ ዓመት እስራትና የገንዘብ ቅጣት ተጣለበት። ድርጅቱም የገንዘብ ቅጣት ተጥሎበታል። የተከሳሽ ጠበቃ ይግባኝ እንደሚሉ አስታውቀዋል። አርብ ህዳር 2009 ዓ.ም በድጋሚ የታሰረው የዞን 9 የኢንተርኔት አምደኛ በፍቃዱ ኃይሉ የአስቸኳይ ጊዜ አዋጁን ለማስፈጸም በተቋቋመው ኮማንድ ፖስት እዝ ስር እንደሚገኝና የታሰረውም ለአሜሪካ ድምጽ በሰጠው ቃለ ምልልስ የአስቸኳይ ጊዜ አዋጁ በህዝብ ላይ ጫና ያሳድራል የሚል ይዘት ያለው ንግግር አድርገሃል ተብሎ እንደሆነ ጠበቃው አቶ አመሃ ሊጠይቁት በሄዱበት ወቅት ነግሯቸዋል። አድማጮች፣ የነዚህን ዜና ዝርዝሮች እንግዲህ ጊዜ ከበቃን ወደ በኋላ ላይ እንመለስበታለን። ወደ ዓለም አቀፍ ዜና ስንሻገር የዩናይትድ ስቴትስ ጦር ሰራዊትና የሲአይኤ አባላት እንደ አውሮፓውያን አቆጣጠር በ2003ና በ2004 ዓመተ ምህረት መካከል አፍጋኒስታን ውስጥ በእስረኞች ላይ አረመኔያዊ የምርመራ ዘዴ በመጠቀም የጦር ወንጀል ሳይፈጽሙ አልቀረም ሲል አይሲሲ ዓለም አቀፉ የወንጀል ችሎት ያጠናቀረው ሪፖርት ያሳያል። ችሎቱ በትናንትና ማታ ይፋ ባደረገው በዚህ ሪፖርቱ የታሊባን ነውጠኞች፣ የአፍጋኒስታን መንግስትና የዩናይትድ ስቴትስ ወታደሮች እንዲሁም ሲአይኤ ሁሉም የጦር ወንጀል መፈጸማቸው ይታያል ሲል አቃቤ ሕግ ፋቱ ቤንሷዳ መናገራቸው ይገለጻል። ሪፖርቱ አክሎም የዩናይትድ ስቴትስ ወታደሮች በትንሹ በ61 የአፍጋኒስታን እስረኞች ላይ ሰቆቃ ፈጽመዋል ብሏል። ሲአይኤ የአሜሪካ የስለላ ድርጅትም በፖላንድ፣ በሩማኒያ እና በሊትዌኒያ ሚስጥራዊ እስር ቤቶች 27 ሰዎችን አሰቃይቷል ይላል። በጉዳዩ ላይ ሙሉ ምርመራ ለመክፈት በቅርቡ ከውሳኔ ላይ እንደሚደርሱ የዓለም አቀፉ ወንጀል ችሎት ለጠቅላይ አቃቤ ሕግ ፋቱ ቤንስዋዳ አስታውቋል። በየመን ሁሉም ባለድርሻ የበኩልን ከተወጣ የተኩስ አቁም ስምምነት ውስጥ ከፊታችን ሐሙስ ሊጀምር ይችላል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። የየመን ታጣቂ ሁቶች እንቅስቃሴና በሳውዲ የሚመራው ወታደራዊ ህብረት ሀገሪቱ ስለተፈጠረው ሁከት መፍትሄ ለማግኘት ተስማምተዋል። ውጥናቸውም እስከ አውሮፓውያኑ አመት 2006 ዓ.ም መጨረሻ ድረስ አዲስ የብሔራዊ አንድነት መንግስት ለመመስረት ነው። ውጭ ጉዳይ ሚኒስትር ጆን ኬሪ ያቀረቡትን ሀሳብ መሰረት ያደረገው የኦማን የሰላም እቅድ ሁቲዎች ከተቆጣጠሯቸው በርካታ ትላልቅ ከተሞች ወጥተው በለውጡ የየመኑ ፕሬዚዳንት አብዱ ራቡ ማሱር ስልጣን ብዙም ከፋፋይ አሁንም ለሚባሉት ምክትላቸው እንዲያስረክቡ ይጠበቃል። በመጨረሻም አየር ኃይሏ በዛሬው ዕለት የሶሪያን ኢድሊብ እና ሆማስ ከተሞች ላይ ያነጣጠረ ከፍተኛ የማጥቃት ዘመቻ መክፈቱን ሩሲያ አስታውቃለች። መከላከያ ሚኒስቴር ስለዚሁ ሁኔታ እንደገለጸው ዘመቻው ሩሲያ በአካባቢው ካሰማራችው ከብቸኛው አውሮፕላን ተሸካሚ መርከብ ላይ የሚነሱ ተዋጊ ጀቶችን ይጨምራል ይላል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሃውስ የተባለው ዓለም አቀፍ ድርጅት የ2016 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነት በመገደብ በአንደኛ ደረጃ ስትሆን ከ65 ሀገራት በአራተኛ ደረጃ ላይ ተቀምጣለች። ቻይና የኢንተርኔት ነጻነት በመገደብ አንደኛ ሆናለች። ፍሪደም ሃውስ ዋሽንግተን ዲሲ በሚገኘው የጎግል መስሪያ ቤት ውስጥ ሪፖርቱን ይፋ ሲያደርግ የተገኘችው ጽዮን ግርማም ተከታዩን ዘግባለች።
ፍሪደም ሃውስ ፍሪደም ኦን ዘ ኔት 2016 የተሰኘውን ሪፖርቱን ይፋ ያደረገው ትላንት ነበር። የፍሪደም ሃውስ የኢንተርኔት ነጻነት ሪፖርት በዓለም ላይ የኢንተርኔት አፈና እየጨመረ መምጣቱንና ጥናት ከተደረገባቸው 65 ሀገራት ውስጥ 35 በመቶ የሚሆኑት የኢንተርኔት ነጻነት የሌለባቸው፣ 29 በመቶ የሚሆኑት ደግሞ በከፊል ነጻነት ያለባቸው ሲሆኑ ነጻ የሆኑት 24 በመቶ ብቻ ናቸው ብሏል። አብዛኞቹ ሀገራት የኢንተርኔት ምርመራና አፈናን እያጠናከሩ መጥተዋል ይላል ሪፖርቱ። የፍሪደም ሃውስ ሪፖርት መሰረት ትልቁን ቁጥር የያዙት ሀገራት በኢንተርኔት ገዳቢነታቸው ቀዳሚውን ስፍራ እንደሚይዙ የተቀመጠ ሲሆን በዚህም 88 ነጥብ የተሰጣት ቻይና ከዓለም ሀገራት የኢንተርኔት ነጻነትን በመገደብ አንደኛ ሆናለች። ቀጥሎ ሶሪያ 87 ነጥብ በማግኘት ሁለተኛዋ የኢንተርኔት ነጻነት ገዳቢ ስትሆን ኢራንም እንዲሁ 87 በመቶ በማምጣት ሶስተኛ ደረጃ ላይ ተቀምጣለች። 83 ነጥብ የተሰጣት ኢትዮጵያ ከዓለም ሀገራት የኢንተርኔት ነጻነትን በመገደብ አራተኛው ሀገር ሆናለች። ከአፍሪካ ደግሞ ፍጹም ነጻነት የሌለባት አንደኛ ሀገር ሆናለች። የፍሪደም ሃውስ ፕሮግራም ማናጀር እና የአፍሪካ ጉዳዮች የጥናት ቡድን መሪ ማይትራንግ በኢትዮጵያ ያለውን የኢንተርኔት ነጻነት ሁኔታ በተደጋጋሚ ሲያጠኑ መቆየታቸውንና አሁን ሁኔታዎች እጅግ እየባሱና አፈናው እየተባባሰ መምጣቱን ይናገራሉ። ጥናቱ የሰሜን አፍሪካ ሀገራትን እንደማያካትት አክለው የገለጹት ጥናቱ ካካተታቸው 12 የሰብ ሰሃራን አፍሪካ ሀገራት ኢትዮጵያ የመጀመሪያዋ የኢንተርኔት ነጻነት አፋኝ ሀገር ሆናለች ብለዋል። በኢትዮጵያ የኢንተርኔት ሽፋኑ እጅግ በጣም አነስተኛ እንደሆነ የገለጹት ማይ ይህም የኢትዮጵያ መንግስት ባለው ፖሊሲም ምክንያት የቴሌኮሙኒኬሽን ኢንዱስትሪውን በሞኖፖሊ መንግስት መቆጣጠሩና መያዙ ነው ብለዋል።
And then for those who are able to access the internet in Ethiopia, content is really limited. We've got
ኢትዮጵያ ውስጥ የኢንተርኔት አገልግሎት ለማግኘት ለሚፈልግ ሰው ይዘቱ በጣም የተወሰነ ነው። ሳንሱር ወይም የቅድመ ምርመራ እጅግ የሰፋ ነው። በተለይ የተቃዋሚና ነጻ የዜና ውጤቶች እንዲሁም ትችት የሚንጸባረቁ ዘገባዎች በአጠቃላይ በአመዛኙ ሳንሱር ይካሄድባቸዋል። ስለዚህ በዚህ ባለፈው ዓመት ውስጥ በመላ ሀገሪቱ እየተስፋፋና የመንግስቱን አምባገነን ፖሊሲዎችና የሰብአዊ መብቶች ረገጣዎችን የተቃወሙ ሌሎችም በርካታ ቡድኖች እንደተቀላቀሉበት የምናውቀው የኦሮሞ ንቅናቄን በሚመለከቱ ዘገባዎች ላይ ሳንሱር እየበረታ መጥቷል ብለዋል። የኢንተርኔት ሽፋን ባለባቸው ቦታዎች ዋጋው እጅግ በጣም ውድ መሆኑን የጠቀሱት ማይ፣ ይህን ሁሉ አልፈው የሚጠቀሙ ተጠቃሚዎች እንደ ዋትሳፕ እና ቫይበር እና ፌስቡክ የመሳሰሉ አፕሊኬሽኖች በተፈለገ ጊዜ ይዘጋባቸዋል። ከዛም አልፎ ደግሞ ተጠቃሚዎች ለእስር ይዳረጋሉ፣ ቀሪዎቹም በፍርሃት ውስጥ ናቸው ብለዋል። ሪፖርቱ ከሰኔ 2015 እስከ ግንቦት 2016 ያለውን የ12 ወራት ጊዜ የዳሰሰ እንደሆነ ገልጸው ከዛ በኋላ በኢትዮጵያ የታወጀው የስድስት ወር አስቸኳይ ጊዜ አዋጅ ሁኔታውን አባብሶታል ብለዋል።
The latest developments are related to the national security threats that the government perceives that has now
አሁን ያሉ ሁኔታዎች መንግስቱ በአስቸኳይ ጊዜ አዋጁ ላይ ካስቀመጣቸው የብሔራዊ ጸጥታ ስጋት ሲል በሚገልጻቸው ጉዳዮች ጋር የተያያዙ ናቸው። አዋጁ መንግስቱ ሐሳቡን የመግለጽ ነጻነትን፣ የመሰብሰብ ነጻነትን እንደማንኛቸውም የኢንተርኔት ነጻነት እንዲፈቅድ ፍቃድ የሚሰጥ ነው። እንዲጨፈልቅ ፍቃድ የሚሰጥ ነው። የሞባይል ስልኮች ተጠቃሚዎችና ለመነቃነቅ ይጠቀሙባቸው የነበሩ ቁልፍ መገናኛዎችን ለመዝጋትም የሞባይል አገልግሎትን ማቆራረጥ እንዲችል አዋጁ ለመንግስቱ ፍቃድ ይሰጣል። አሁን እንደተረዳ ነው ደግሞ ማህበራዊ መገናኛዎች ላይ ማንኛውንም መንግስትን የሚተቹ መልእክቶችን ማውጣት የሽብር ፈጠራ ተግባር አድርጎ የአስቸኳይ ጊዜ አዋጁ ደንግጓል። እንዲህ አይነት እንቅስቃሴዎች ወደ እስር ቤት ሊያስወረውሩ ይችላሉ። ሁኔታው በጣም አሳሳቢ ነው ይላሉ ማይ። ኢትዮጵያ የማህበራዊ ድረገጾችን በማገድ ማህበራዊና ፖለቲካዊ ይዘት ያላቸው ጽሁፎችን በተለይ መንግስትን የሚተቹ ይዘት ያላቸው ጽሁፎችን ታፍናለች። እንዲሁም የኢንተርኔት አምደኞችንና ጸሐፍትን በማሰር እሱን የሚቆጣጠር አፋኝ ህግ በማውጣት ነጻነት የሌለባት ሀገር ናት ብሏታል ፍሪደም ሀውስ። በኦሪገን ዩኒቨርሲቲ ከዚሁ ጋር የተያያዘ ጥናት እያደረገ የሚገኘው ወጣት እንዳልካቸው ኃይለ ሚካኤል ስለ ኢንተርኔት ነጻነትን በተመለከተ አነጋግሬው ነበር።
ኢትዮጵያ ውስጥ እንግዲህ የቴሌኮሙኒኬሽን ኢንዱስትሪው በመንግስት ቁጥጥር ስር ስላለ የመንግስትን ስልጣን የያዙ ሰዎች በስልክ ተደዋውሎ የሚያወሩትን ነገር ሊሰልሏቸው ይችላሉ። በሪፖርቱ ላይ እንደተመለከተው እንግዲህ የኢትዮጵያን የኢንፍራስትራክቸር ወይም ደግሞ የቴሌኮሙኒኬሽን መሰረተ ልማት አውታሮች በሙሉ ስለተቆጣጠረ ገበያው ሌላ ሶስተኛ አካል ያለበት ስላልሆነ ሁሉም የሚፈልገውን ነገር በሙሉ ማድረግ የሚችልበት ሁኔታ ፈጥሯል ማለት ነው። መንግስት እንደፈለገ ዜጎችን የሚሰልልበት፣ መንግስት ብቻም ሳይሆን ግለሰቦችም ወይም ሀብቱና ንብረቱ አቅም ያላቸው ሰዎች ሶስተኛ ሰዎች ላይ የፈለጋቸውን አይነት ስለላ ማድረግ እንዲችሉ የሚያደርግ ሁኔታ ፈጥሯል ነው። ቴሌኮሙኒኬሽን ኢንዱስትሪ በመንግስት ብቻ ወይም ደግሞ በአንድ ሞኖፖል ብቻ መያዙ አንዱ የጎንዮሽ ሳይዱ ይሄ የጎንዮሽ ውጤቱ ነው ማለት ነው።
ይህንን ሪፖርት በተመለከተ የኢትዮጵያ መንግስት ምላሽ እንዳለው ለማረጋገጥ ደውለን ተደጋጋሚ ሙከራ ብናደርግም ምላሻቸውን ማግኘት አልቻልንም። ጥረታችንን እንቀጥላለን። የምትከታተሉት የጋቢና ቪኦኤ የዕለቱን ስርጭታችንን ነው። አሁንም ይሄ ከዚሁ ጋር ወደ ተያያዘ ሌላ ዘገባ ነው የምንሻገረው። የምንመለሰውም ወደ ኢትዮጵያ ነው። ባለፈው አርብ ህዳር 2009 ዓ.ም በድጋሚ የታሰረው የዞን 9 የኢንተርኔት አምደኛ በፍቃዱ ኃይሉ የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት እዝ ስር እንደሚገኝና የታሰረውም ለአሜሪካ ድምጽ በሰጠው ቃለ ምልልስ ምክንያት እንደሆነ በዚህም ቃለ ምልልስ ሲመልስ የአስቸኳይ ጊዜ አዋጁ በህዝብ ላይ ጫና ያሰድራል የሚል ይዘት ያለው ንግግር አድርገሃል ተብሎ እንደሆነ ለጠበቃው ሊጠይቁት ሲሄዱ እንደነገራቸው ገልጸውልናል። የዛሬ አመት ከስር የተለቀቀው የዞን 9 የኢንተርኔት የጡመራ መድረክና አምደኛ የውይይት መጽሔት አዘጋጅ በፍቃዱ ኃይሉ በድጋሚ ከታሰረ ዛሬ 14ኛ ቀኑን አስቆጥሯል። በፍቃዱ ኃይሉ አርብ ዕለት በአዲስ አበባ በተለምዶ ፈረንሳይ የተባለ በሚጠራው ቦታ ከሚገኘው መኖሪያ የቤተሰቦቹ መኖሪያ ቤት ተወስዶ በአቅራቢያ ወደ ነበረ ፖሊስ ጣቢያ ታስሮ የነበረ ሲሆን አሁን የዛኑ ዕለት ወደ ተዛወረበት የካ ክፍለ ከተማ ሲኤምሲ አካባቢ የሚገኘው ማህበረሰብ አቀፍ ፖሊስ ስር እንደሚገኝ ጠበቃው አቶ አማሃ መኮንን ነግረውናል። ማምሻውን አቶ አማሃ መኮንንን እሁድ ዕለት በሄዱበት ወቅት ምን እንደተባባሉ ጠይቄያቸው ነበር።
ፍቃዱን ሳገኘው እንግዲህ በኮማንድ ፖስቱ ትዕዛዝ እንደታሰረና እዛ ፖሊስ ጣቢያ ያለው በአደራ እንደሆነ ነው የነገረኝ። ለእስሩ ምክንያት ተብሎ ቃል እንዲሰጥ የተደረገው ከእኔም ከማናገሬ በፊት እንደሰማሁት ለዚሁ ለእናንተው የሚዲያ ተቋም በሰጠው ቃለ መጠይቅ ላይ በተያያዘ ነው እንደሆነና በዋናነት ደግሞ ትኩረት የተደረገው በሰጠው ቃለ መጠይቅ ላይ የአስቸኳይ ጊዜ አዋጁ በህዝቡ ላይ ጫና ያደረገ መሆኑን መግለጹ ነው። ይህ አባባልህ የአስቸኳይ ጊዜ አዋጁን የሚያጥላላ እና ህዝብንም ለአመፅ የሚቀሰቅስ ነው የሚል ጥያቄ እንደቀረበለት እና ያው እሱ ግን ይህ ሀሳብ በተለይ ህዝብን ለአመፅ የመቀስቀስ ሀሳብ እንደሌለው እንደገለጸ ነው የነገረኝ እና በዚሁ ምክንያት ታስሮ እንዳለ አጭር ሰዓት ወይም አጭር ደቂቃዎች የፈጀ ቃለ መጠይቅ ብቻ እንደተደረገለት እንግዲህ በቀጣይስ ምንድን ነው የሚከተለው የሚለውን ነገር ጠይቆ ያው በዚህ ጉዳይ ያው ፍርድ ቤት እንደማይቀርብ እንደተነገረው ነው የነገረኝ። ስለዚህ ምናልባት ሊሆን የሚችለው ያው ኮማንድ ፖስቱ ተገቢ ነው በሚለው ጊዜ ውስጥ ወይ ሊለቀው እንደሚችል፣ ያለበዛ ደግሞ እንግዲህ አሁንም የአስቸኳይ ጊዜ አዋጁ ላይ እንደተገለጸው መንግስት ያዘጋጀው የተሃድሶ ፕሮግራም የሚመለከተው ከሆነ የተሃድሶ ፕሮግራም ላይ እንዲሳተፍ ሊደረግ እንደሚችል ነው። ለጊዜው ግን እርግጠኛ ለሱ የሆነው ያው ጉዳዩ በፍርድ ቤት የሚታይ ጉዳይ እንደሌለው እና በፍርድ ቤት እንደማይቀርብ እንደተነገረው ነው እየነገረኝ። በዚህ ሁኔታ ነው ያለው።
መቼ በሰጠው ቃለ ምልልስ እንደሆነና የትኛው እንደሆነ ነግሮታል?
ታስሮ በቅርቡ ከተፈታው አብርሃ ደስታ ጋር በመሆን ጣቢያችሁ ኢንተርቪው የሰጠበት እንደሆነ ነው የነገረኝ። ቀኑ በትክክል መቼ እንደሆነ እኔም አላስታውሰውም፣ አልነገረኝም በእርግጥ።
እሺ፣ ስለዚህ አሁን ፍርድ ቤትም አይቀርብም፣ ምንም የታወቀ ነገር የለም ከዛ በኋላ?
አዎ፣ ከዛ በኋላ ያለው ሁኔታ ከእሁድ በኋላ እንግዲህ ያለው ሁኔታ ምንም እኔም አላገኘሁትም እና አሁን አዲስ ነገር የለም። በዚህ ሁኔታ ነው ያለው። እሱም የሚያውቀው ይሄንን ነው ለጊዜው የተነገረው። በአጋጣሚ ዛሬ ሌላ ከዚህ በፊት ተከርሶ ነጻ በወጣበትና ጉዳዩ በይግባኝ የሚታይበት ጉዳይ ፌዴራል ጠቅላይ ፍርድ ቤት ይቀርብ ነበረ እና እዛ በአጃቢ ቀርቧል። ዛሬ
ቀርቦ ነበር
በአጃቢ ቀርቦ በአጃቢ ቀርቦ ወደ መጣበት ተመልሷል። ጉዳዩ ለመጋቢት 23 ተቀጥሮ ማለት ነው።
የተናገረው ነገር አለ ዛሬ?
አይ ያው ምንም የተናገረው ነገር የለም። ዞሮ ዞሮ አንደኛ ዘግይቶ ነው የመጣው እንደነገሩኝ፣ እኔ በችሎቱ አልተገኘውም። በችሎቱ የተገኘው ዘግይቶ ነው። ሁለተኛ ሊናገር የሚችልበት የሚያስፈልገው ምክንያት ያለ አይመስለኝም። በዚህ ምክንያት የተናገረው ነገር ስለመኖሩ ምንም የሰማው የለም።
በጣም አመሰግናለሁ አቶ አማሃ፣ እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። ሲሆን
በፍቃዱ ኃይሉ ከእስር ከተፈታ በኋላ ማለትም ከዞን ዘጠኞች ጋር ከእስር ከተፈታ ከአንድ አመት በኋላ ውይይት የተሰኘ መጽሔት ከጓደኞቹ ጋር በማዘጋጀትና በማሳተም ላይ ይገኝ ነበር። በፍቃዱ ከባልደረቦቹ የዞን ዘጠኝ የድረገጽ አምደኞች ጋር በጋራ ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሽልማቶችን አግኝቷል። Children of their parents ወይም የወላጆቻቸው ልጆች በሚል ርዕስ በጻፈው ልብ ወለድ መጽሐፍም በግሉ ከአራት አመታት በፊት የአፍሪካ የስነ ጽሁፍ ሽልማት ውድድር ተወዳድሮ ሶስተኛ በመውጣቱ ተሸላሚ እንደነበር ይታወሳል።
አቶ በቀለ ገርባን ጨምሮ በሽብር ወንጀል ክስ የተመሰረተባቸው 22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ጉዳይ በዝግ ችሎት እንዲታይ ፍርድ ቤቱ ጠይቋል። የተከሳሽ ጠበቆች ጥያቄው ኢ መንግስታዊ ነው ሲሉ ተቃወሙ። ባለፈው ሳምንት ሳይቀርቡ የቀሩት አምስቱ ተከሳሾች ዛሬ ቀርበዋል። መለስካቸው አማሀ ዝርዝር አለው።
የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22ቱ የድርጅቱ አባላትና ደጋፊዎች ላይ የመሰረተው ክስ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል የፌዴራል አቃቤ ሕግ ፍርድ ቤቱን ጠየቀ። አቃቤ ሕግ በጽሑፍ ያቀረበው ጥያቄ የተመሰረተው የምስክሮቹን ደህንነት ለመጠበቅ እንደሆነና ይህም በአገሪቱ ሕግ የተፈቀደ እንደሆነ የሚገልጽ ነው። የተከሳሽ ጠበቆች ይህንን ጥያቄ በጥብቅ ተቃውመዋል። እንደ ጠበቆቹ እምነት ጥያቄው የሀገሪቱ ሕገ መንግሥት ለተከሰሱ ሰዎች የሚሰጠውን መብት በማያጠራጥር ሁኔታ ይጥሳል። በሕገ መንግሥቱ አንቀጽ 20 ቁጥር 1 ላይ ፍርድ ቤቶች ጉዳዮችን በዝግ ችሎት ሊያዩባቸው የሚችሉባቸውን ሦስት ምክንያቶች በግልጽ አስቀምጠዋል ብለዋል። ይህንንም ሲያስረዱ የተከሰሱ ሰዎች ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለሕዝብ ግልጽ በሆነ ችሎት የመሰማት መብት አላቸው። ሆኖም የተከራካሪዎቹን የግል ሕይወት፣ የሕዝብን የሞራል ሁኔታና የአገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል ሲሉ ተከራክረዋል። ጠበቆቹ አክለውም ጉዳዩ በግልጽ ችሎት መታየቱ ከቀረበው ከባድ ክስ አኳያ በሕዝብ በዲፕሎማቲኩ ማኅበረሰብና በጋዜጠኞች መሰማቱ ለፍርዱ ሂደት ፍትሐዊነት ጠቃሚ መሆኑን ተከሳሾቹም በተደጋጋሚ እንደገለጹት በችሎቱ ላይ እምነት እንደሌላቸው የተናገሩ በመሆናቸው ግልጽ ችሎት መሆኑ ለፍትሐዊነቱ መታመኛ ይሆናል ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ውሳኔ ለማሰማት ለነገ ኅዳር 7 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ባለፈው ሳምንት በችሎት ሳይገኙ የቀሩት አቶ ገላና ነገራ፣ ጭምሰ አብዲሳ፣ ደረጀ መርጋ፣ ገመቹ ሻንቆና መገርሳ አስፋው የተሰኙ ተከሳሾች ዛሬ ቀርበዋል። አቃቤ ሕግ በ22ቱ ተከሳሾች ላይ ባለፈው ዓመት ሚያዝያ ወር ላይ የሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ባለፈው ሳምንት የተጠናቀቀው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በብዙዎች ዘንድ ባልተጠበቀ ሁኔታ ተፈጽሟል። ስለ ምርጫው አጠቃላይ አካሄድና ውጤት ለቪኦኤ ትንታኔ የሰጡት በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ እሳቸውም ያልጠበቁት ውጤት እንደነበረ ተናግረዋል። ሰለሞን አባተ አነጋግሯቸዋል። የመጀመሪያው ክፍል እንሆ።
በአሜሪካ ታሪክ አንዴም ሁለት ሶስቴ እንደሚባለው ተደጋግሟል ይሄ ነገር። የመጨረሻውን ብሰጥ አልጎር ነው። 2000 የቢል ክሊንተን ምክትል ፕሬዚደንት የነበሩት አልጎር በጣም የጋለበት ውድድር ከጆርጅ ቡሽ ጋር አድርገው 2000 ባይገርም በፖፑላር ቮት አልጎር ነው የበለጡት። ግን በኤሌክቶራል ቮት ጆርጅ ቡሽ ተመርጠው ይኸው 43ኛው ፕሬዚደንት ሆነው ሁለት ጊዜም ሊያገለግሉ በቅተዋል። ከዛም ቀደም ሲል በ1961 አውሮፓኖች አቆጣጠር ጆን ኤፍ ኬኔዲ እና ሪቻርድ ኒክሰን ሲፎካከሩ ኬኔዲ የሚያሸንፉት ኤሌክትራል ቮት ነው። እንግዲህ ምንድን ነው አሜሪካው አሰራር፣ ፌዴራል ስርዓቱ አንድ ሰው አንድ ድምፅ የሚል ፕሪንስፕልና መርህ አለው። በተጨማሪ ደግሞ የአሜሪካ ፌዴሬሽን የተዋቀረው በስቴቶቹ ነው። እያንዳንዱ ስቴት እኩልነት እንዳለው እንዲያንጸባርቅ ይፈልጋሉ። ትንሿ ደቃቅ ስቴት ሆነ እንደ ዝሆን ትልቅ የሆነው ስቴቶች ሆኑ በዛ መልክ ሲምቦሊካሊ በእኩልነት መቀመጥ አለባቸው በሚል ከዛ የመነጨ ነው። ለምሳሌ ሮድ አይላንድ፣ ኖርት ዳኮታ፣ ሳውት ዳኮታ የመሳሳውን ኖርት እና ሳውት ዳኮታ ባይገርም ሶስት ድምፅ ነው ያላቸው። ዴላዌር ሶስት ነው። አላስካ ሶስት ነው። ልንዘረዝረው እንችላለን። ሶስት ምንድን ነው ቮቱ? ሁለቱ ለሴናተሮች ይሆናሉ። እያንዳንዱ ስቴት ሁለት ሴናተር ተወካይ አለው። አንዱ ለፖፕሌሽን ነው። ይህ እያንዳንዱ ኮንግሬሽናል ዲስትሪክት ይባላል። የምርጫ ወረዳ ከ1.3-1.4-1.5 ይለዋወጣል። በየአስር አመቱ የህዝብ ቆጠራ ይደረግና ያለፈው 2010 ነበር የተደረገው። የሚቀጥለው 2020 ነው። በዛ መሰረት ነው ውክልና የሚሰጣቸው እና ሲምቦሊካሊ እያንዳንዱ ስቴት እኩልነቱን እንዲያንጸባርቅ በሚል ለኤሌክቶራል ቮቱ ጨመር ያለ የበለጠ ልን እንኳን ይከብደኛል ለማለት ግን እሱ ላይ ነው የሚያተኩረው። 270 ብለን ስንሄድ ምንድን ነው የሚደረገው? ለምሳሌ ካሊፎርኒያ ትልቁ ስቴት ነው። 33 ሚሊዮን ህዝብ አለበት እንግዲህ ይታይ እና 55 ሁለት ለሴናተር 53 ለምርጫ ወረዳ ያ ይህ እንግዲህ 32 ሚሊዮን ህዝብ እንዲወክል በሚል የታሰበ ነው እና ኤሌክቶራል ቮቱ ያንን ያንጸባርቃል። ከዛ እያንዳንዱ ስቴት ግማሹ 3 ግማሹ ኦሃዮ 18 ለምሳሌ ሚሽገን 16 ፔንስልቬኒያ 20 ፍሎሪዳ 29 ፍሎሪዳ ለምሳሌ 29 የሆነው እንዴት ነው? የዛሬ 8-10 አመት ወደኋላ ብንመለስ 29 ሳይሆን 23-24-25 ነበረ። ግን ፍሎሪዳ በኑሮ ጥሩነቱ በተለይ ለአረጋውያን ሪታየር የሚያደርገው ህዝብ በሚሊዮን ወደዛ ስለሚጎርፍ ያ ህዝብ የድምፅ የመስጠት መብቱ መጠበቅ ስላለበት እንበል አንተ ከዲሲ እዛ ሪታየር ብታደርግ ዲሲንህና ተመለስ የሚባልበት ሁኔታ የለም። እዛ ያንተን እንቅስቃሴ ማግሬት ማድረግ ግንዛቤ ውስጥ ተወስዶ በዛ በፍሎሪዳ ውስጥ እንደገና ትካተታለ እና የህዝቡን አሰፋፈርና ፖፕሌሽን ሙቭመንት ማይግሬሽን በአንጸባረቀ ሁኔታ ያንን ማድረግ ስላለባቸው ትኩረት የሚሰጡት ሎካል ቮት ላይ ነው።
አቶ ብሩክንና ሰለሞንን ለትንታኔው እናመሰግናለን። አድማጮች፣ የዚህን ትንታኔ በቀጣይ በሚኖሩ ፕሮግራሞች እናቀርባለን። እንዲሁም በኢንተርኔት ላይ በዌብሳይታችን ላይ በፌስቡክ አት ቪኦኤ አማሪክ ላይ ሙሉን ታገኙታላችሁ። አሁን ወደ አዲስ አበባ እንመለሳለን። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቤ ሕግና በተለያዩ ፓርቲዎችና አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በአቃቤ ሕግና በጦማሪያኑ በነ ሶሊያና ሽመልስ መካከል ባለው ክርክር ላይ ውሳኔ ሳይሰጥ ቀርቷል። በሁለቱም መዝገቦች ላይ ውሳኔ ለማሰማት ሌላ ቀጠሮ ይዟል። መለስካቸው አመሃ ከአዲስ አበባ ዝርዝሩን አድርሶናል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ረፋዱ ላይ እንደተሰየመ ይመለከት የነበረው በአቃቢ ሕግና በቀድሞ አንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ በሰማያዊ ፓርቲው አቶ የሸዋስ አሰፋ፣ በአረናው አቶ አብርሃ ደስታ እንዲሁም በየትኛውም ፓርቲ አባልነት በማይታወቁት አቶ አብርሃም ሶሎሞን መካከል ያለውን የክርክር መዝገብ ነበረ። ይሁንና በወቅቱ አቃቢ ሕግ በችሎቱ ላይ ባለመገኘቱ ሌሎች መዝገቦችን ሊመለከት ተገዷል። ከአያሌ ደቂቃዎች በኋላ ወደዚሁ መዝገብ ተመልሶ ፍርድ ቤቱ ዛሬም ውሳኔው እንዳልደረሰለት ለባለ ጉዳዮቹ ገልጿል። ከአቶ አብርሃም ሰለሞን በስተቀር የሁሉም መልስ ሰጪዎች ማስረጃ ተመሳሳይ እንደሆነ ያስታወቀው ፍርድ ቤት አቃቢ ሕግ ከመልስ ሰጪዎቹ ሞባይሎች ተገኝቷል ያለውን ማስረጃ በጥሬው በመዝገቡ ውስጥ አለማግኘቱን ፍርድ ቤቱ ገልጿል። የስር ፍርድ ቤት መዝገብ እንዲቀርብለትም ማዘዙን ተናግሯል። መልስ ሰጪዎቹ በበኩላቸው አቃቢ ሕግ እነዚህን ከሞባይሎቹ ተገኝቷል ያላቸውን ጥሬ ማስረጃዎች እስከ ዛሬ እንዳላቀረበ አስታውሰዋል። የጉዳዩን መጓተት አስመልክተን በወቅቱ በፍርድ ቤቱ ተገኝተው ከነበሩት ከጦማሪያኑ ጠበቆች አንዱ የሆኑትን አቶ ሽብሩ በለጠ ይህን ቢያብራሩልን ብለን ጠይቀናቸው ነበረ።
አሁን እንግዲህ በተለያዩ ጊዜ የተለያዩ ምክንያቶች ነው በተለያዩ በነበሩት ቀጠሮዎች የተሰጠው። ቀደም ሲል ሰጡ የነበሩት ቀጠሮዎች ምክንያቶች ነበራቸው። በተለይ ደግሞ ከዳኞች አለመሟላት ጋር ወይም ደግሞ ፍርድ ቤቱ ዳኞች አዲስ ሲሾም ከነበረው አደረጃጀት ጋር። የዛሬው ደግሞ ለየት የሚያደርገው ቀድሞ ይቅረት የተባለው ማስረጃ መዝገብ ውስጥ ሊገኝ ባለመቻሉ ከስር ፍርድ ቤት መዝገብ ለማመሳከር መቀጠሩ ነው ይህን የተለየ የሚያደርገው።
ፍርድ ቤቱ በዚሁ መዝገብ አቶ ሀብታሙ አያሌው ለምን እንዳልቀረቡ ጠይቋል። የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ባለፈው ቀጠሮ ጠበቃቸው እንዳብራሩት አቶ ሀብታሙ ዛሬም የአልጋ ቁራኛ መሆናቸውንና በስቃይ ማስታገሻ እንደሚኖሩ ገልጸው ፍርድ ቤቱ የግድ መቅረብ አለባቸው ካለም በወሳንሳ ሊመጡ እንደሚችሉ አስረድተዋል። ፍርድ ቤቱ ይህን አልፎ በዋናው ጉዳይ ላይ ውሳኔ ለመስጠት ለህዳር 27 ቀን 2009 ዓ.ም ቀጠሮ ቆርጧል። በተመሳሳይ ሁኔታ በዚሁ ችሎት ውሳኔው ይጠበቅ የነበረው በጦማሪያኑ ሶሊያና ሽመልስ በሌለችበት የተከሰሰች፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና አቃቤ ሕግ መካከል ያለው ጉዳይም ፍርድ ቤቱ ውሳኔ አልሰጠበትም። አቶ ሽብሩ በለጠ፣
ያው እንዳያችሁት ተደጋጋሚ ቀጠሮ ነው። ባለፈውም ለመጨረሻ ጊዜ እንደሚወስኑ እንደውም ጠበቆች በችሎት ላይ በደንበኞቻችን ላይ ያለውን ችግር ገልጸን አመልክተን ነበር። ግን ዛሬም ፍርድ ቤቱ በቂ ጊዜ አላገኘም ወይም ደግሞ መርምሮ አልጨረሰም፣ ስለዚህ ተጨማሪ ቀጠሮ ያስፈልገኛል ብለው ተጨማሪ ቀጠሮ ሰጥቷል።
ፍርድ ቤቱ በዚህ መዝገብ ላይም ውሳኔውን ለማሰማት ለህዳር 27 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከጦማሪያኑ መካከል አቶ በፈቃዱ ኃይሉ ባለፈው ሳምንት ከአስቸኳይ ጊዜ አዋጁ ጋር በተያያዘ በኮማንድ ፖስቱ ትዕዛዝ መሠረት በቁጥጥር ስር መዋሉ ይታወቃል። ዛሬም ፍርድ ቤት የቀረበው በፖሊስ ቁጥጥር ስር ሆኖ ስለነበረ በተለዋጩ የቀጠሮ ዕለት ፖሊስ ይዞት እንዲቀርብ ፍርድ ቤት ትዕዛዝ ሰጥቷል። በፈቃዱ ኃይሉ አሁን በቁጥጥር ስር የዋለው በቪኦኤ ላይ ከሌሎች የጣቢያው እንግዶች ጋር ውይይት በማድረጉ እንደሆነ ተነግሯል። አቃቢ ሕግ ይግባኝ ባለባቸው በእነዚህ ሁለት መዝገቦች ላይ ፌዴራሉ ጠቅላይ ፍርድ ቤት እየቀረቡ የሚገኙት መልስ ሰጪዎች የታች ፍርድ ቤት የቀረበባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነጻ ያሰናበታቸው መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እናመሰግናለን መለስካቸው። የሳምንታዊ ኢትዮ ምህዳር ጋዜጣ ዋና አዘጋጅ ለአንድ ዓመት እስራትና የገንዘብ ቅጣት ተጣለበት። ድርጅቱም የገንዘብ ቅጣት ተጥሎበታል። የተከሳሽ ጠበቃ ይግባኝ እንደሚሉ ማስታውቀዋል። የዚህን ሙሉ ዘገባ በምሽቱ በሚኖረን ሙሉ ፕሮግራማችን ላይ ጠብቁት። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው።
በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ዲጄ ፋትሱ ወይም ሱራፌል ሽፈራው ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።